Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች። በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፈው የቅዳሜ ህዳር 9 2010 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ዝግጅታችንን በአለም ዜናዎች እንከፍታለን። ከዚያም በወቅታዊ የኢትዮጵያ ሁኔታ ላይ ያተኮረ ውይይት ሶስተኛና የመጨረሻ ክፍል ይቀርባል።
የዲሞክራሲ ጉዳይ፣ የነጻነት ጉዳይ፣ የህግ የበላይነት ጉዳይ፣ በርካታ ዜጎችን አንድ የሚያደርጋቸው ጉዳዮች እየተደፈቁ ገዢው ፓርቲ በሚፈልገው መንገድ መሄዱ ነው። ዋናው ጉዳይ የማንነት ጉዳይ፣ የፖለቲካ መነሻና ማጠንጠኛ የብሔር ጉዳይ ብቻ ተደርጎ በሚታይበት ጊዜ የዚህ አይነት ግጭት መከሰቱ አይቀርም።
የአረና ትግራይ ፓርቲ መስራች አመራር አባል አቶ ገብሩ አስራትን ድምጽ ነው ያሰማናችሁ። ከዜና በኋላ ከሚቀርበው ውይይት ላይ የቀነጨብ ነው። በሁለተኛው የቅዳሜ ምሽት አጋማሽ ደግሞ ሳምንታዊው የሙዚቃ ቃና ይቀርባል። ብርሃን ኃይሉ ፕሮግራማችንን ትመራለች። አብራችሁን እስከ 4 ሰዓት እንድታመሹ እየጋበዝን አሁን ወደ ዜናው እናልፋለን።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በዚምባብዌ ዛሬ በጋለ ስሜት የወጡ ብዙ ሺህ ሰልፈኞች ፕሬዝደንት ሮበርት ሙጋቤ ከስልጣን እንዲወርዱ ጠይቀዋል። የያዟቸው መፈክሮችም ሙጋቤ ከስልጣን መሰናበት አለባቸው፣ እየተካሄደ ያለውም መፈንቅለ መንግሥት አይደለም ይላሉ። ጦር ሰራዊቱ ከዚህ ቀደም መሰል የተቃውሞ ሰልፎችን ያስቆም እንደነበር ሲታወቅ፣ ዛሬ ግን ድጋፉን መስጠት ብቻ ሳይሆን ፖለቲከኞችና የቀድሞ የነጻነት ተዋጊዎች ሙጋቤ እንዲወርዱ በመጠየቅ ንግግር ወደሚያደርጉበት አደባባይ ሰልፈኛውን ሲመራ ታይቷል። ዚምባብዌ አደባባይ እንደ አውሮፓውያን ዘመን አቆጣጠር በ1980 ዓ.ም ሙጋቤ ከነጻነት ትግሉ በኋላ ከስደት ሲመለሱ ሕዝቡ ወጥቶ በደስታ አቀባበል ያደረገላቸው ስፍራ ነው። የሮበርት ሙጋቤ የ37 ዓመታት አገዛዝ እንዲያበቃ በመጠየቅ በሌሎች የሀገሪቱ አካባቢዎችም በርካታ ሰልፎች መካሄዳቸው ታውቋል። የ93 ዓመቱ ሙጋቤ ግን ከጦር ሰራዊቱ፣ ከራሳቸው ዛኑ ፒኤፍ ፓርቲ አባላትና ከፖለቲካ መሪዎች እንዲወርዱ የቀረበላቸውን ጥሪ እንደማይቀበሉ መግለጻቸው ተዘግቧል። የዚምባብዌ መከላከያ ኃይሎችም ረቡዕ ዕለት ቁልፍ የመንግሥቱን መሥሪያ ቤቶች ተቆጣጥረው ሙጋቤንም በቁም እስር ላይ አውለዋል። የሀገር አስተዳደር ሚኒስትሩን ፕሮፌሰር ጆናታን ሞዮን ጨምሮ በፕሬዝደንቱ ዙሪያ ያሉ ሌቦች ሲሉ የጠሯቸውን ባለሥልጣናትም ይዘው አስረዋል። በሌላ ዜና በዚምባብዌ ዋና ከተማ በሐራሬ የፖለቲካ ቀውሱ መሃል በጎረቤት ደቡብ አፍሪካም በርካታ እንቅስቃሴዎች ይታያሉ። በደቡብ አፍሪካ ብዛት ያላቸው የዚምባብዌ ዜጎች ይኖራሉ። ካለፉት ቅርብ ሳምንታት ወዲህም ታዋቂ ግለሰቦች ዳያስፖራውን ተቀላቅለዋል። ከእነርሱም መካከል ሙጋቤን ይተካሉ ተብለው የተገመቱት ኤመርሰን ምናንጓ ይገኙበታል። በሌላ በኩል የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ በሳድቅ ማለትም በደቡባዊ አፍሪካ የልማት ማኅበረሰብ ሊቀመንበርነታቸው ነገ በቦትስዋናና ዋና ከተማ በዚምባብዌ ጉዳይ ላይ ለመነጋገር የመሪዎች ጉባኤ ጠርተዋል። የሊባኖስ ጠቅላይ ሚኒስትር ሳዕድ አልሐሪሪ ዛሬ ከፓሪስ ቤተ መንግሥት ከኤሊሴ ሲናገሩ በቀጣዮቹ ቀናት ወደ ቤይሩት ሊመለሱ እንደሚችሉና ሀገራቸው ውስጥ የተፈጠረውን ቀውስ በተመለከተም ከፕሬዚደንት ሚሼል አውን ጋር ተነጋግረው አቋማቸውን እንደሚያሳውቁ አስረድተዋል። ሐሪሪ አክለውም ወደ ቤይሩት ተመልሰው በነጻነት በዓል ላይ እንደሚገኙና አቋማቸውንም በዚሁ ወቅት ይፋ እንደሚያደርጉ አብራርተዋል። ሐሪሪ በፓሪሱ ቆይታቸው ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጋር ተገናኝተው ተወያይተዋል። በኢራቅና ሶሪያ ድባቅ የተመታው ራሱን እስላማዊ መንግሥት እያለ የሚጠራው አሸባሪ ቡድን ተዋጊዎቹን ወደ አፍጋኒስታን በማስገባት እንደገና ተጠናክሮ ለመውጣት እየሞከረ ነው። ምሽጎችን በመሥራትም በምዕራቡና በሩሲያ ጭምር ጥቃቶችን ለማድረስ ሳይሞክር እንደማይቀር ይገመታል። የአፍጋኒስታን ባለሥልጣናት ዛሬ ሀገራቸው ውስጥ እስከ 3,000 ያህል የአይሲስ ተዋጊዎች እንዳሉ ለቪኦኤ ተናግረዋል። አብዛኞቹ ተዋጊዎችም ከፓኪስታንና ኡዝቤክስታን የመጡ ናቸው ብለዋል። በኢራቅና ሶሪያ የነበሩ ተዋጊዎች ሲቀላቀሏቸው ቁጥሩ ከፍ እንደሚልም የአፍጋኒስታን ባለሥልጣናት ስጋታቸውን ገልጸዋል። በመጨረሻም በቬኔዙዌላ የረጅም ጊዜው የተቃዋሚ መሪ አንቶኒዮ ሌዴዝማ ዛሬ ማድሪድ ሲገቡ ቤተሰቦቻቸው አቀባበል አድርገውላቸዋል። ቬኔዙዌላ በአሁን ወቅት እገደል አፋፍ ላይ ሳትሆን ገደል ውስጥ ገብታለች፣ ቬኔዙዌላ እያበቃላት ነው ብለዋል ሌዴዝማ በዚህ ወቅት ሲናገሩ። ከስፓኙ ጠቅላይ ሚኒስትር ራጆይ ጋር ሲገናኙም የማስረዳቸው ይህንኑ ቬኔዙዌላ አሁን የምትገኝበትን ሁኔታ ይሆናል ሲሉ አስረድተዋል። ሌዴዝማ ከኮሎምቢያ ከመነሳታቸው በፊት ሲናገሩም እቅዴ በዓለም ተዘዋውሬ ለቬኔዙዌላ የፖለቲካ ነጻነት እዋጋለሁ ብለዋል። ሌዴዝማ ቀድሞ የካራካስ ከተማ ከንቲባ እንደነበሩ ይታወሳል። ዜናው አበቃ።
የዓለም ዜናዎቹን አድምጠናል። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን ውይይት በወቅታዊ የኢትዮጵያ ጉዳዮች ዙሪያ በወቅቱ የኢትዮጵያ የፖለቲካ ቀውስ ዙሪያ የተጀመረው ውይይት ነው የሚቀጥለው። ውይይቱ በሀገሪቱ ውስጥ በተለያዩ አካባቢዎች በሚታዩ ጎሳ ተኮር ግጭቶችና የኢትዮጵያ ብሔራዊ ደህንነት ምክር ቤት ባቀደው የቁጥጥር እርምጃ ላይ ያተኩራል። የውይይቱ ተሳታፊዎች የአረና ትግራይ ፓርቲ መስራች አባል አቶ ገብሩ አስራት፣ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ነጋና በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የኢትዮጵያ ሥነ ጥበብ መምህር አቶ አበባው አያሌው ናቸው። አድማጮች፣ በዚህ ውይይት ውስጥ የመንግሥት ባለሥልጣናትን ለማሳተፍ ያደረግነው ተደጋጋሚ ጥረት ሊሳካልን አልቻለም። የመንግሥት ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔርን በስልክ አግኝተናቸው ነበር። አሁን ሥራ ይበዛል በማለት ለመካፈል እንደማይችሉ ገልጸውልናል። አወያዩዋ ትዝታ በላቸው ነች። ግጭቶቹ ብሔር ተኮር ናቸው ማለታቸው ስለምን እንደነበረ መምህር አበባው አያሌው በሚሰጡት ማብራሪያ ይሆናል የሚጀምረው የዛሬው ሶስተኛውና የመጨረሻው ክፍል። ወደ ውይይቱ እንሻገር።
ይሄ ግጭት እንግዲህ ከ1984 ጀምሮ የብሔር መልክ አለው። በጋምቤላም ሲፈጠር አርሲ አካባቢም ሌላም ቦታ ተፈጥሯል። ለምንድን ነው መልኩን ያልቀየረው? አሁንም የብሔር ግጭት እንደሆነ ነው የሚቀጥለው። አንድ እዚህ ጋር ፖለቲካውን በመጋረጃው ጀርባ ከተመለከት ነው የብሔር ግጭቶች እንዳይጠፉ ኮንትሮሎ በፖለቲካ አመራሩ የሚሰራ ይመስለኛል። ምክንያቱም የህዝብ የዲሞክራሲ ጥያቄ በአንድ በኩል አለ፣ ቅድም እንዳልሽው። ሌላው ደግሞ ከቅርብ ዓመታት ወዲህ በጣም ጎልቶ ከዲሞክራሲው ጥያቄ ያልተናነሰ የሆነው ደግሞ ይሄ ፍትሐዊ የሀብት ክፍፍል ነው። የመንግስት ባለስልጣናት ብዙ ሀብት አካበቱ፣ ሌላው ህዝብ ሀገሪቱ አደገች ብትባልም ከዛ ተጠቃሚ አልሆነ። ስለዚህ እነዚህ የዲሞክራሲም የፍትሐዊ የሀብት ክፍፍልም ጥያቄዎች የሚነሱበት ጊዜና ህዝብ በሚቃወምበት ጊዜ ጉልበት ለመጠቀም አንደኛው ዘዴ የሚመስለኝ ሆን ብሎ ታስቦበት የብሔር መልክ እንዲይዙ ይደረጋል። ያ አንድ የምንታዘበው ነገር ነው። ምክንያቱም አንዳንድ ጊዜ የግለሰቦች ጸብ የግለሰብ መልኩን ይቀይርና ወደ ብሔር አቅጣጫ እንዲጓዝ ፍላጎት ያለው ይመስለኛል። እና ኃይልን በማንኛውም መንገድ ለመጠቀም ግጭትን እንደ ዋና ምክንያት ያም የብሔር እንትን አስመስሎ መጠቀም ችግር ነው። ድሮ ብሔራዊ ጭቆና ይባል እና ይሄኛው ብሔር ይሄኛውን ጨቁኗል እየተባለ ትልቅ እንትን ነበረ። አሁን ደግሞ ራሱ የፖለቲካ ስርዓቱ ኢህአዴግ ያመጣው አዲስ የብሔር ጭቆና እኮ እየተከሰተ እንደሆነ ልብ እያልን ነው። ያ ምንድን ነው? ከክልሉ ውጭ የሚኖርን የአንድን ብሔር ተወላጅ በብሔሩ ምክንያት አድሎ እንዲደርስበት፣ ከንብረቱ እንዲፈናቀል፣ አካሉ እንዲጎዳ፣ ህይወቱ እንዲጠፋ ማድረግ ይሄ ስርዓቱ የፈጠረው ነው። ህዝቡ እርስ በርስ ይተዋወቃል እኮ ራሱ የሚዳኝበትን መንገድ እኮ አለ። ዝም ብሎ ከተተው በፖለቲካው አመራር ውስጥ ከላይ እስከታች ያሉ ሰዎች እነዚህ ግጭቶች እንዲባባሱ ሚና ተጫውተዋል። ያም ደግሞ ጥቅሙ ምንድን ነው? ለማንኛውም ለሚነሳ ጥያቄ የዲሞክራሲንና የመብትን ጥያቄ ጨምሮ ለመጨፍለቅ ይሄ አመቺ ይሆናል። ሁለተኛም ደግሞ እኔ ከሌለሁ ህልውና የላትም ሀገሯ ብሎ ኃይልን ለመጠቀም እንትን ይላል። የውጭ የሚባለው እኔ ልጋራውም አልችል ነው። ምክንያቱም ድሮም ጀምሮ ያለ ነው። ኤርትራ አሁን አይደለም የኢትዮጵያ የጸጥታ ስጋት የሆነችው ወትሮ ጀምሮ ነው። ግብፅም እንደዚህ ነው፣ ለዘመናት የነበረች ናት። ከአባይ ውሃም ጋር ተያይዞ ያለ ነው እና ሲሆን የውጭ ስጋት ማቆም የሚቻለው በሀገር ውስጥ የፖለቲካ መግባባት በመፍጠር ህዝቡንም ተጠቃሚ አድርጎ የማያወዳዳ የፖለቲካ ስርዓት መፍጠር ነው እንጂ በአንድ በኩል የለም እነዚህ ሀገሮች የጸጥታ ስጋታችን ናቸው፣ ሀገራችን ውስጥም ጸጥታ እያደፈረሱብን ነው፣ ቅጥረኛ ሰላይ እንትን እያሉ ይህን እያደረጉብን ነው የሚለው ነገር እኔ ማልቀበለው ነው። ራሽ ሊሆን አይችልም። የውጭ ስጋትን ደግሞ ለመቋቋም ለብሔራዊ ደህንነት ምክር ቤት አያስፈልግም። መደበኛ ሰራዊት አለን አይደለም እንዴ? ሰራዊቱ ማጠናከር ነው። የሰራዊቱን የጠላትን የመመከት ኃይል ማጎልበት ነው። ይሄ ነው፣ ሌላ ምንም ነገር የለውም።
የዚህ የሚባለው የብሔር ግጭት መሰረቱ በቋንቋ ላይ የተመሰረተ አደረጃጀት ነው የሚሉ በጣም በርካታ ሰዎች ናቸው። ከአሁን በፊትም የተካሄዱ ግጭቶች አሁን አቶ አበባው አንስተዋል የብሔር መልክ እንዲይዝ ያስቻሉት ራሱ አከላለሉ አገሪቱ በዲሞክራሲያዊ መልክ አንድ ሰው አንድ ድምጽ በሚል በዲሞክራሲያዊ ስርዓት የታወቁ የዲሞክራሲ መብቶችን የፈቀደችና ምርጫ በዛ መልኩ ቢካሄድና አገሪቱም የምትተዳደረው በዛ መልክ ቢሆን ይሄ ባልሆነ የሚሉ አሉ። ምክንያቱም ህዝብ ይሄ ነው ድንበሬ፣ ያ ነው ድንበሬ ነው። አንድ አደረጃጀቱን ለሚተቹት ምን ይላሉ?
እንግዲህ እኔ የዚህ ሁሉ ምንጭ መሰረቱ ምንድን ነው በሚለው ላይ የተንተራሰ ይሆናል። እንግዲህ ምንድን ነው እንደዚህ ቀውስ በሚፈጠርበት ጊዜ የፖለቲካ አስተሳሰብ በተለይ የጽንፍ አስተሳሰብ ይበረታል። ዞሮ ዞሮ ይሄ ይተስማል፣ ህዝቡ ወደ ነበረበት ወደ ሰከነ ሁኔታ ይመለሳል። ቀውስ በሚፈጠርበት ጊዜ ግን ረጋ ብሎ አስተውሎ ችግሮች እነዚህ ናቸው መፍትሄዎቻችን እነዚህ ነው ብሎ የሚሄዱ ሁኔታ ይጠፋል። አሁን እኔ ኢትዮጵያ ውስጥ በጣም የሚያሳስበኝ ጉዳይ ቢኖር እንግዲህ ይሄ ስርዓት ኢትዮጵያን ለማስተዳደር የፖለቲካ ስርዓቱ አልቻለም። ብዙ የሚስማማበት ነው፣ ብዙ የኢትዮጵያ ህዝብ የሚስማማበት ነው፣ አልቻለም የሚታይም ነው። ያም ሆኖ ግን መውጫው መንገድ ምንድን ነው፣ የዚህ ቀውስ መሰረታዊ ምክንያቶች ምንድን ናቸው በሚለው ላይ ግን ነጥሮ የወጣ ውይይት ተደርጎበት የተቀመጠ እና ብዙዎቹ በዚህ ሀገር ያሉ ባለድርሻ ውስጥ የተስማሙበት ሁኔታ ግን ስለማይ የኔ ስጋት እዚህ ላይ ነው። እንግዲህ እንደሚባለው የዚህ ቀውስ ምክንያት አገሪቱ በብሔር ስለተሸነሸነች እና ስለተታለለች ነው የሚለው በዚህ አልስማማም ነው። ምክንያቱም እንግዲህ ማየት ያለብን ታሪክን ደጋግሞ መሄድ ነው። ከ83 ዓ.ም የአደግ ስልጣን ከመቆጣጠሩ በፊት እኮ የብሔር ድርጅቶች መሳሪያ አንግበው ብዙ ሺህ ሰው አልቋል። ይህ መገንዘብ ያለብን መሰለኝ። በየአካባቢው በብሔር የተደራጁ የፖለቲካ ድርጅቶች መሳሪያ አንግበው ተፋይተዋል። ብዙ ህዝብ አልቋል፣ ደም ፈሷል። ስለዚህ ይሄ ነገር የተፈጠረው ይሄ ስለተካለለ ነው ብቻ ነው የሚለው አመለካከት አልጋራውም። እንዲያውም የኢትዮጵያ ፖለቲከኞች ረጋ ብለው ማየት ያለባቸው ይሄ ከዲሞክራሲ አንጻር እንዴት ነው መገናኘት አለበት። መሰረቱ የዲሞክራሲ ጥረት ነው፣ መሰረቱ የነጻነት ጥረት ነው። ይሄ መካለል ችግር ከሆነም ዲሞክራሲ ካለ፣ ነጻነት ካለ፣ ሀሳብን በግልጽ በነጻነት የመግለጽ ጉዳይ ካለ ብዙ ተያይቶ የማይቀይረው ነገር ያለ አይመስልም። ስለዚህ መሰረቱ የጠፋው በዚች ሀገር የፍትህ ጉዳይ፣ የዲሞክራሲ ጉዳይ፣ የነጻነት ጉዳይ፣ የህግ የበላይነት ጉዳይ፣ በርካታ ዜጎችን አንድ የሚያደርጋቸው ጉዳዮች እየተደፈቁ ገዢ ፓርቲ በሚፈልገው መንገድ መሄዱ ነው። ዋናው ጉዳይ የማንነት ጉዳይ፣ የፖለቲካ መነሻና ማጠንጠኛ የብሔር ጉዳይ ብቻ ተደርጎ በሚታይበት ጊዜ የዚህ አይነት ግጭት መከሰቱ አይቀርም። ፉክክር ውድድርም ይነሳል። አሁን ያየነው ያለ ነው። እያንዳንዱ የኢህአዴግ አባል ድርጅት ኢህአዴግን በአጠቃላይ በዚህ ተውሽቀው የፖለቲካ ስልጣናቸውን ለማስቀጠል ነው እየፈለጉ ያሉ። ይህን በማስጨው የህዝቡ ወኪል በመሆን የኦሮሞ ድርጅት የኦሮሞ ጠበቃ በመምሰል የሶማሌ ድርጅት፣ የቲፒኤልኤፍ የትግራይ ድርጅት፣ የአማራ ድርጅት ሁሉም በየብሔራቸው የቆሙ ሆኖ በመታየት ይህን ግጭት እያባበሱት እንዳሉ ገነዘባለሁ፣ ይታየኛል። ይሄ ነገር ዋናው ጉዳይ እንግዲህ 26-27 ዓመት የብሔር ጥያቄን ከሞላ ጎደል የተመለሰበት ሁኔታ ነው ያለው። ከዛ በኋላ ይህን ያነሱ ማስጮፍ ከግጭት ውጭ ሌላ የሚያመጣው ነገር የለም። ዋናዎቹ የዜጎች መብቶች፣ ዲሞክራሲያዊ ሰው መብቶች የመጠበቅ ጉዳይ እየተሸፈነ
የሄደበት ሁኔታ ነው ያለው። አሁን በተቃዋሚዎችም በኩል እየታየ ነው የሄደ ጉዳይ ታይዞ ወይ ዘርን ለይቶ ወገንን ወይ ለይቶ በድፍን ድርጊትና ዘርን አያይዞ የመጥላላት የመምታት ጉዳይ በዛም የማየው እንግዲህ ዋናው ተጠያቂ የዩ ፓርቲ ቢሆንም በተቃዋሚዎችም ጤንነት የሌለው ጉዳይ ስነሳ አዳምጣለሁ። ስለዚህ መታየት ያለበት እንደገና አረፍ ብለን ቁጭ ብለን የሀገራችን ምሁራንም ፖለቲከኞችም አረፍ ብለን ማየት ያለብን ይመስለኝ ምንድን ናቸው መሰረታዊ ምክንያቶች? ሁሉም አንድ ጉዳይ ብቻ ሳይሆን መሰረታዊ ጉዳዮች፣ ከእነዚህ መሰረታዊ ጉዳዮች ዋናዎቹ የትኛቸው ናቸው ብሎ ማየት እኔም ይመስለኝ እንግዲህ ይሄ እንደዚህ ያለ ግጭት እኮ በሁሉም እያየ ነው ያለ፣ በሶሪያም፣ እነዚህ ብሔር በሶማሊያም፣ በኤርትራም፣ በሁሉም እነዚህ በብሔር ያልተካለሉ አካባቢዎችም ጭምር ከፍተኛ ፍጭትና ግጭት እያየ ነው ያለ። ይሄ መሰረቱ ህዝቡን ያላማከለ ህዝብን በዲሞክራሲ አካሄድ እንዲሳተፍ ያላደረገ ህዝብ እንዲወስን የማያደርግ ስርዓት ዞሮ ዞሮ በብሔር ይካለል በአህዳዊ ስርዓት ይካለል እንደዚህ ያለ ግጭት የማይቀር ነው። ይሄ የብሔር ግጭት በ83 ዓመት በፊት በኋላ ነው የተከሰተው የሚለው በዚህ አልስማም። በዚህ ጉዳይ ብቻ ሌላው ግን አሁን ያለው የኢህአዴግ አመራር አንዱን ጠባብ፣ አንዱን ጎሰኛ፣ አንዱን ትምክህተኛ እያለ ይህን ነገር እያስጨወ በብዙ አመታት የስልጣን መሰረት አድርጎት የቆየው ተቃዋሚዎችን ለመምታት ትክክለኛ ጥያቄ ያነሱትን ለመምታት እያነሳ የነበረው አሁንም ተባብሶ ሄዶ ወደ ግጭትም አምርቷል። የብሔር መብቶች እኔ መከበር እንዳለበት እስማማለሁ፣ ግን ደግሞ ሚዛኑ ምንድን ነው? የዜግነት መብት፣ የዲሞክራሲ መብት ቦታ ምንድን ነው? የህግ የበላይነት ቦታ ምንድን ነው? የነጻነት መብት፣ ሌሎችም እዚያ መሰረታዊ መብቶች የተባበሩት መንግስት ጭምር ያጸደቃቸው እነዚህ በሀገራችን ምን ቦታ ናቸው? አሁን ምንም ቦታ የላቸውም። ይሄ ነው መሰረታዊ ችግር ብዬ የማየው።
አመሰግናለሁ። መምህር አበባው፣ አቶ ገብሩ ካነሷቸው አንዳንድ ነገሮች ውጥረት በሚነሳበት ጊዜ የብሔር ነገር ማስጮህ፣ የብሔርን ጉዳይ ማስጮህ ሊያበረክት ይችላል። ነገር ግን በብሔር አደረጃጀት አላስከተለም ነው የሚሉትና ጠመንጃ አንግበው ጫካ ገብተው የታገሉለትም መብት ያ ከተመለሰ ወዲህ አሁን አህዳዊ ስርዓት ይበጃል ለሚሉት እርሶ ምን ይላሉ?
ስንጀምር አንድ የኢህአዴግ ስህተት የህወሀትም ልለው ይችላሉ ከኢህአዴግ ይልቅ ይሄ ብሔርን የብሔር ጥያቄን በጣም አጋኖ መመልከቱና የብሔር ጥያቄ ብቻ ነው የኢትዮጵያን የፖለቲካና የዲሞክራሲ ጥያቄ ሊፈታው ብሎ ማሰቡ ነው። የብሔር ጭቆና ነበር ማለት አይቻልም። ነበረ፣ ግን ምን ያክል ነበር? ከመደብ ጭቆና ጋር ሲወዳደር ሲመዛዘር ምን ያክል ነበር ቢባል የመደብ ጭቆናው ነው የሚያመጽ ነው። አማራው አገሪቱ አስተዳደር ውስጥ የአመራር ደረጃውን የያዘ የአማራ ባላባት ቁጥሩ ብዙ ነበረ። የኦሮሞ ያንስ ይችላል። የወላይታው ደግሞ ከዚያ ላይ ያንስ ይችላል። የትግራይን አካባቢ ስንወስድ ደግሞ መሬት ስርፊቱ፣ የባላባት ስርዓቱ፣ የግባር ስርዓቱ አንድ ነው። ብዙም ያን ያክል እንትን የሚጋነን አይደለም። አሁን የኢህአዴግ ችግር ከመጀመሪያው የብሔርን ጥያቄ ከሚገባው በላይ አግዝፎ ተመለከተው። ይሄ በጤና ነው ወይ? እንዲህም ጥያቄ ማንሳት ያስፈልጋል። እሺ፣ የሆነውስ ሆነ እንግዲህ በወቅቱ በደርግ ዘመን ሁሉም ብረት አነሳ፣ ብሔሬን እከላከላለሁ፣ ብሔሬን ነጻ አወጣለሁ። ኢህአዴግ አሸነፈና ያዘ ስልጣኑ። አንድ ብሔር እንግዲህ በቀጥታ የሌላውን ብሔር ይጨቁናል ወደ ማንልበት ደረጃ በህገ መንግስት ጸድቆ ያ ተተገበረ። ሲተገበር ግን እውነት የብሔር መብት ተከበረ ወይ ብለን ማንሳት መቻል አለብን። ኦሮሚያ የራሱ አስተዳደር ተሰጠው፣ አማራ የራሱ አስተዳደር ተሰጠው፣ አፋር የራሱ አስተዳደር ተሰጠው። ያ የዛ ብሔር ተወላጅ የሆኑትን ምን ያክል ጠቅሟቸዋል? ፕራክቲካሊ ይሄ ነው ጥቅሜ መብቴን በማስከበር በኩል ብሎ ሰጥቶታል ወይ? ሰልፍ አድሚኒስትሬሽን ያለ እኮ ነው። ራስን በራስን የማስተዳደር በአህዳዊ ስርዓት እኮ ሊኖር ይችላል። ገደብ ተበጅቶለት ኦቶኖሚ ይኖር ምን ይላል። ይሄ የብሔሮች መብት በምንልበት ጊዜ የብሔር መብት ከግለሰቡ መብት ገዘፈ። ይሄ መብቶች ሁሉ እናት የግለሰብ መብት በተፈጥሮ ሲሰጥም ሲጠየቅም በግለሰብ ነው የሚጠየቀው። በቡድን የሚሰጥ መብት ህዝቡ ራሱን ያመጣው ነው። የኦሮሞን ባህል ለምሳሌ የብሔር መብት አንዴ ባህልን ማሳደግ ራስን ማስተዳደር ነው አይደለም እንዴ? እነዚህ ህዝቡ አስተዳደሩ ባይኖር ክልል ኖረም አልኖረም ሊኖሩ የሚችሉ ናቸው። እና ትልቁ ነገር የብሔር መብት ተከብሯል፣ የብሔሮችን መብት ማስከበር ነው የሚለው ነገር የሌሎች መብት የግለሰብ መብት አንሶ እንዲታይ የግለሰብ መብት እንደውም ትኩረት እንዳይሰጥ ያደረገው ነው። በአህዳዊ ስርዓት ውስጥ የብሔር መብት ሊስተናገድ ይችላል። ብሔርን እኮ ህዝቡ ነው የሚያውቀው። እንካ ብሎ መንግስት ያንተ ብሔር መብት ይሄ ነው ይሄ ነው ይሄ ነው ብሎ ምን የሚሰጠው ነገር አለ ክልል ከመከለል? ያ ክልል ደግሞ ከ83 ወዲህ የቻርተሩን ጨምሮ ስንመጣ ህገ መንግስቱን ከጠደቀ በኋላ ስንመጣ ምንድን ነው የሆነው? እንደውም የግጭቶች አንደኛ መንስኤ የሆነ የብሔር መብት ሲባል የመጀመሪያው ትልቁ የተወሰደው ክልል አንድ ክልል ሰጥቶ ይሄ የህዝቦችን ኢንተራክሽን አግዶታል። ሁለተኛ አንዳንድ ብሔሮችን ጎድቷል። ምክንያቱም የሰው ኃይል ከአንድ ቦታ ወደ ሌላ ቦታ እንደ ልብ እንዳይፈስ የማድረግ የብሔር መብት እንደገና ቋንቋን የሙጥኝ ብሎ የያዘ ቋንቋንና መሬትን ነው። ስለዚህ ኢትዮጵያ የፌዴራል ስርዓት ብሔር ላይ መመስረቱ እስካሁን ጉዳት አመጣ እንጂ ያመጣው ትርፍ የለም። አህዳዊ ስርዓት ሊጠቅመን ይችላል ሆይ በእኔ በኩል በደንብ አድርጎ እንደሚጠቅመን አውቃለሁ። አሁን አመራር ላይ ያለው የኢህአዴግ መንግስት አንደኛ ተዳክሟል። የተዳክመበት አንዱ ዋነኛ ምክንያቱ የመጀመሪያ ትውልድ የሆነው አሁን እንግዲህ ወደ መውጣቱ ነው። ያ በሚሆን ጊዜ ደግሞ አግሎ የመጣው ቃታ ስቦ ባሩድ ሸቶ የመጣው እንደ ሁለተኛው ትውልድ ይሄ መብቴ ነው ይሄ ታግዬበታለሁ የሚል አይደለም። የህዝብን ፍላጎት ማዳመጥ የሚፈልግ ፖለቲከኛ ነው የሚመጣው። ይሄ በሚሆንበት ጊዜ አንደኛ የፌዴራል ስርዓቱን ማስተካከል የሚቻልና በትክክል የሚተገበር ከሆነ ይሄን መፈተሽ፣ ይሄ ሲፈተሽ ደግሞ አሁንም ፓርቲው አይደለም ህዝብን አመካክሮ ምሁራንን ልሂቃንን እንደዚሁ እንዲሳተፉ ተደርጎ፣ ሁለተኛ ደግሞ መድረክ የተነፈጋቸው የፖለቲካ ፓርቲዎችን በሀገር ውስጥ ያሉ ትልቅም ይሁን ትንሽ እነሱ ሁሉ አንድ ላይ ሆነው የፌዴራል ስርዓቱ በትክክል የሚተገበርበትን የሚሻሻለውም ደግሞ የሚሻሻልበትን መንገድ መፈለግ። አለበለዚያ ግን የሚታየኝ እኔ ወደ ባሰ አረንቋ ውስጥ እየገባን እንደሆነ ነው።
አሁን በየአካባቢው ኢትዮጵያ ውስጥ በሚካሄደው ግጭት፣ ይሄ ግጭት ደግሞ ዘልቆ በህዝብ መካከልም እንዳይሆን ለሀገሪቱም ደህንነትና አንድነት እንዳያሰጋ የሚመክሩት የሚያስተላልፉት መልእክት ካለ?
ኢትዮጵያ በአሁኑ ወቅት ፖለቲካ ቀውስ ውስጥ ነው ያለችው። ኢህአዴግ እንደ ፓርቲም እንደ መንግስትም እቺን ሀገር ወደሚፈልገው ደረጃ ለማድረስ ተስኖታል። እንግዲህ ያየነው ያለው ግጭት ለምሳሌ በሀረርጌ በምስራቅ የታየው ሁኔታ ልክ የሌላ ሀገር ነው የሚመስለው፣ ወይ ደቡብ ሱዳን ይመስላል ወይ ደግሞ የመን ነው የሚመስለው። መንግስት ባለበት ሀገር እንዲያውም ጠንካራ መንግስት ነኝ በሚልበት ሀገር ይሄ መታየቱ በጣም ከባድ ነው ለህዝቡም ለሀገሪቱም ለወደፊቱ የሁላችንም የጋራ ጉዞ። ይሄ ከፍተኛ ሆነ እንጂ በሁሉም የሀገሪቱ ክፍሎች ቅድም ለመግለጽ እንደሞከርኩት የዚህ አይነት ግጭት እየቀጠለ ነው። እነዚህ ግጭቶች ለምን ተከሰቱ፣ መፍትሄያቸውስ ምንድን ነው የሚለው ነገር በደንብ በጽሞና ማየት አስፈላጊ ይመስለኛል። የእነዚህ ግጭቶች መፍትሄ ሊሆን የሚችለው ፖለቲካል ብቻ ነው። ምንም አይነት የኃይል እርምጃ፣ ምንም አይነት እስራት፣ ግድያ፣ የሆነ ግፍ ይሄን ሁኔታ ሊያስታግስ አይችልም፣ መፍትሄም ሊሆን አይችልም። ችግሩ ከመሰረቱ ፖለቲካዊ ችግር ነው። መፍትሄውም መሆን ያለበት በፖለቲካ መፍትሄ ነው። እንግዲህ ህዝቡም ፖለቲከኞችም እየጠየቋቸው ያሉ ጥያቄዎች አሉ። ህዝቡ ዲሞክራሲን ጠይቋል። ስለ ዲሞክራሲ ምርጫ፣ ነጻና ፍትሃዊ የሆነ ምርጫ እንዲካሄድ ይፈልጋል። ህዝቡ ስለ ፍትህ ጉዳይ ጠይቋል። መሬታችን እየተዘረፈ ነው፣ ሀብታችን እየተዘረፈ ነው፣ እኛ በድህነት እየማቀቅ ጥቂቶች ደግሞ በልጽገዋል፣ ሚሊዮነሮች ከዚያም አልፎ ቢሊዮነሮች ሆነዋል። ይሄ መቆም አለበት፣ ፍትሃዊ የሀብት ክፍል መኖር አለበት እያለ ነው። ወጣቶች ስራ አጥተዋል። በተጨባጭም በሚሊዮኖች የሚቆጠሩ ወጣቶች እንዲያውም ዩኒቨርሲቲ ያጠናቀቁ፣ ሁለተኛ ደረጃ ያጠናቀቁ፣ የቴክኒክ ትምህርት ቤቶች ያጠናቀቁ ስራ አጥተዋል። እነዚህም ስራ ይፈልጋሉ፣ ስራ አይከፈትም። መሰረታዊ ጥያቄዎች የህዝቡ እነዚህ ናቸው። የፖለቲካ ድርጅቶች ጥያቄዎችም አሉ። ስለ ምርጫ ጉዳይ፣ ስለ መብት ጉዳይ፣ ስለ ነጻነት ጉዳይ እያነሱ ነው። እነዚህ ጥያቄዎች ከመሰረቱ እስካልተፈቱ ድረስ የኢትዮጵያ መፍትሄ የለም፣ ሊኖርም አይችልም። ስለዚህ እነዚህ መፍትሄ ማግኘት አለባቸው የሚል የጸና አቋም አለኝ። አሁን በኢትዮጵያ እየተከሰተ ያለው በተለይ በገዢው ፓርቲ በኩል ይሄን የማንነት ጥያቄን አጡዞ ህዝብ ለህዝብ የማጋጨት ጉዳይ፣ የጥፍት መፍጠር ጉዳይ የቆየ ነው። አሁንም እድሜ ለማስቀጠል እየተጠቀምበት ያለ ስልት ነው። የሚገርመው ኢህአዴግን የሚቃወሙ የተወሰኑ ኃይሎችም ይህን እንደ ህዝብ ማነሻሻ ህዝብን የማሰባሰቢያ የማደራጃ አድርገው የወሰዱት ያሉት ጉዳይ በጣም አስጊ ነው። በሁለቱም በኩል የሀገሪቱን አጠቃላይ ዜጎችን ሁሉ የሚመለከተው መሰረታዊ ጉዳዮች ሁለተኛ ደረጃ ቦታ እንዲይዝ የማድረግ ለግጭት የሚጋብዝ ከዚህም ለከፋ ሁኔታ የሚጋብዘን ይሆናልና መሰረቱ ይሄ ነው። እንግዲህ ኢህአዴግ ይሄን ለመፍታት ተስኖታል አልቻለም። እንዲሁ የማታለያ ይሄን የፓርቲዎች ድርድር ምናምን የሚለው ነገር ነው ያመጣ ያለ እንጂ ኦርቶ መሰረታዊ የሆነ መፍትሄ ሊያመጣ አልቻለም፣ የሚችልም አይመስልም። ስለዚህ የለውጥ ኃይሎች ግን በዚህ ጉዳይ ተወያይተው አገራዊ የሆነ ግንዛቤ፣ አገራዊ የሆነ መግባባት መፍጠር አለባቸው። ሁሉም የለውጥ ኃይሎች ማለት ነው፣ በተለይ የፖለቲካ ፓርቲዎች፣ አቀኛ የፖለቲካ ፓርቲዎች ማለት ነው፣ እዚህ ላይ ምሁራኑ፣ ሲቪል ማህበረሰብ፣ አጠቃላይ በዚህ ሀገር ያገባኛል የሚለው የውጭ የለውጥ አጀንዳውን ቀርጾ ወደፊት ማራመድ ያለበት አዲስ አካሄድ ኢትዮጵያን ወደፊት የሚያራምዳት የቆየው መድገም ሳይሆን አዲስ መንገድ ማፈላለግና ተባብሮ የመስራት ጉዳይ ጊዜ ነው ይላሉ። ከሁሉም በላይ ግን ህዝብ ለህዝብ በምንም መንገድ መጋጨት የለበትም። ይሄ ህዝብ ለህዝብ የሚያጋጩ አጀንዳዎች፣ ቅስቀሳዎች ሁሉም ስለ ኢትዮጵያ ያገባኛል፣ ስለ ዜጎች ያገባኛል የሚለው ሁሉ መቃወም አለብን። ህዝብ አንድ ነው። ሀገራችን ኢትዮጵያ አካል በዚች ሀገር ተዝናንቶ የሚኖሩት ዘና ብሎ የሚኖርበት መብት የሚጠበቅበት ሁኔታ መፈጠር አለበት ነው።
እሺ፣ እሺ። አቶ ገብሩ አስራት በጣም አመሰግናለሁ፣ የአረና ትግራይ አመራር አባል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል፣ እዚህ የተለየ ወይንም እዚህ ላይ የሚጨምሩት አስተያየት ካሉት?
ብዙ ነገር አቶ ገብሩ ብሎታል። በእውነቱ እስካሁን ድረስ ሀገሪቱ ላይ የሄደችበት ያለው አቅጣጫ በጣም አስጊ ሁኔታ ላይ ነው ያለው። በዛሬ ጊዜ በግልጽ እንደሚታየው በምስራቁ የሀገራችን ክፍል ከስድስት መቶ ሰባት መቶ ሺህ በላይ ኦሮሞ ዜጎች ከሶማሌ ኢትዮጵያ ሶማሌ ክልል ተፈናቅለው በድንኳን ውስጥ ነው ያሉት። ይሄ እጅግ በጣም የሚያሳስብ ሁኔታ ነው። እስካሁንም ግድያው አልቆመም፣ ግድያ እየተፈጸመ ነው። በአሁኑ ሰዓት ለኢትዮጵያ ችግር መፍትሄ ሊሆን የሚችለው ኢህአዴግ የሚቀበለው ከሆነ አሁን አቶ ገብሩ ያነሳው ሀሳብ ሆኖ ለዚህ ደግሞ በጎ ፈቃደኝነት ለማሳየት በሀገሪቱ በአጠቃላይ ያሉ የፖለቲካ እስረኞችን በጎ ፈቃድ ለማሳየት መፍታት ይገባዋል የሚል አመለካከትና አስተያየት አለ። እነኚህ የተፈናቀሉ ሰዎችን ደግሞ ወደየ አካባቢያቸው ወደ ንብረታቸው የጠፋ ንብረታቸውንም ካሳ ሊያገኙ ይገባል፣ ሊከፈላቸው ይገባል እና ሊመለሱ ይገባል። ግጭቶችም ደግሞ በየአካባቢው ሆን ተብሎ ለሚቀሰቀሱ ግጭቶችና ለጠፋው ሕይወት ተጠያቂ የሚሆኑ ሰዎች ሕግ ፊት ሊቀርቡ ይገባል። ይሄ ከሆነ ሀገሪቱን ጉዳይ ተመካክሮ ወደፊት የምትሆነውን መወሰን የሚችለው ጉዳዩ ያገባኛል የሚለው ሁሉ የውይይት መድረክ ሊከፈት ይገባል። አሁን እንደሚደረገው ሳይሆን ሀቀኛ ውይይት ሊከፈት ይገባል። በዚያ ውይይት ላይ የሀገሪቷን የወደፊት አቅጣጫ በሰላማዊ መንገድ ወስኖ የሚመጣውን ችግር ማስወገድ ይቻላል። ሊገፋበት ይገባል። የውይይቱ ጉዳይ ግልጽ የሆነ እውነተኛ የሆነ ውይይት ተካሄደው የሀገሪቷን ሁለንተናዊ አቅጣጫ መወሰን ይገባዋል።
አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል፣ አቶ ገብሩ አስራት የአረና ትግራይ መስራች አባል፣ እንዲሁም አቶ አበባ ዋያሌው የኢትዮጵያ ስነ ጥበባትና ታሪክ መምህር በአዲስ አበባ ዩኒቨርሲቲ፣ አመሰግናለሁ ሁላችሁንም ስለ ትብብራችሁ። እግዜር ይስጥልኝ።
እሺ፣ እናመሰግናለን። እኛም እናመሰግናለን።
ትዝታ በላቸውንና እንግዶቿን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን የሙዚቃ ቃን
When I was a child, before life removed all the innocence, my father would lift me high and dance with my mother and me.
ሰላም 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 ጤና ይስጥልኝ ተከብራችሁ ሙዚቃ ቃዳርባጮች እንደምን ሰነበታችሁ እንደምን አመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ካንገቴ ጎንበስ ብያለሁ ዳንስ ዊዝ ማይ ፋዘር በተሰኘው በሉተር ባንድረስ ቆየት ባለ ዜማ ነው የምሽት ፕሮግራማችንን የጀመርነው በዛሬው የሙዚቃ ቃና ፕሮግራም ለስለስ ያሉ ዜማዎችን ይዤላችሁ ቀርቤያለሁ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ ያልኩኝ በመቀጠል ስታይ ትላናለች ሪሃና ከማይክ ኤኮ ጋር Bamhon
All along there was a fever A cold sweat, hot-headed believer I threw my hands in the air Tell me now, you know
ስታይ የተሰኘውን የሪሃናን ዜማ ነበር ያደመጥነው። ማይክ ኤኮ ነው አብሯት የተጫወተው። በመቀጠል የምናደምጠው እንደዚሁ ለስለስ ያለ ዜማ ይሆናል። ዘ ሌዲ ኢን ሬድ የተሰኘ ነው። ድምጻዊ ክሪስ ድበርግ።
Never seen so many people want to be there by your side. And when And you turned to me and smiled. You took my breath away. I have never had such a feeling of complete and utter love as I do tonight, Lady in Red is dancing with me.
Lady in Red, it's a young Chris de Bergen Zemaneper, Yadamat no, Love Me Like You, yet singing, no, Catalanian Manadam Tawi Hagarasab Zema, Kelsey Bolorini Zemano.
Like right now he sleeps while I write. But it's better than crying, I'm worn out from trying. From loving a man who always makes it clear I'm not welcome here. Just when he's hungry or frisky or needs something clean, you know what I mean. But not tonight.
Even if someone can't see a stronger woman. can't get forgiveness at the store. And peace, it's a politician's war. You won't find no resolution in the bottom of a bottle, in the stars or every star. The only answer to the problem is people, loving people. That's the enemy of everything that's evil. Ain't no quick fix at the end of a deed up. It's just people, loving people. Whoa, whoa. Talk is cheap, but lies are free. We fear what we don't understand, and we've been scared since time began. All the colors and the cultures circle around us on a span. It's a complicated riddle. The solution is so simple. It's people, loving people. That's the enemy of everything. It's evil. Can't make a difference in a world so full of hurt. But I believe the remedy starts right here with you and me, people, loving people. That's the enemy of everything that's evil. Ain't no quick fix at the end of the deal. It's just people, loving people. It's just people.
አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ደሳለኝ መኮንን ነኝ። አድማጮች ቀደም ብለን ያደመጥነው የጋርስ ብሩክን People Loving People የተሰኘውን ዜማ ሲሆን ከዛ ቀደም ብላ ደግሞ Love Me Like You Mean It እያለች ተጫወተችልን ኬልሲ ቦሎሪኒ ነበረች። አሁንም በሀገረሰብ ዜማ ላይ ነው የምንቆየው። ቀጥለን የምናደምጠው ዜማ Like I Will Never Love You Again የተሰኘ ዜማ ነው። ድምጻዊ ኬሪ አንደርውድ።
You gonna run out of cigarettes. We're gonna run out of wine. We haven't even started the good stuff yet. It's okay, we've got plenty of time. So pull up a comfortable chair, baby, and put on those records that drive me crazy. You look so good in this light. Oh yeah, you look like nothing but mine. I wanna love you like the world's gonna stop till the very last second, last tick of that clock. I'm gonna slow it all down and then take you from zero to ten. Dripping sweet and slow. Every kiss just tasting better. Every touch, every whisper let go. I wanna love you like the world's gonna stop till the very last second, last tick of that clock. I'm gonna
Like I will never love you የነጽኛውን የኬሪ አንደርውድን ዜማ ነበር ያደመጥነው። I believe in you የተሰኘውን የዳን ዊሊያምን ዜማ እናደምጣለን በመቀጠል።
I don't believe in superstars, organic food and foreign cars. I don't believe the price of gold, the certainty of growing old. That right is right and left is wrong, that north and south can't get along, that east is east and west is west, and being first is always best. But I believe in love. I believe in babies. I believe in mom and dad. And I believe I don't believe that heaven waits for only those who congregate. I like to think of God as love. He's down below, he's up above. He's watching people everywhere. He knows who does and doesn't care. And I'm an ordinary man. Sometimes I wonder who I am, but I believe in love. I believe in music. I believe in magic. And I believe in you. I know with all my certainty what's going on with you and me is a good thing. It's true. I believe in you. I don't believe virginity is as common as it used to be. In working days and sleeping nights, that black is black and white is white. That Superman and Robin Hood are still alive in Hollywood. That gasoline's in short supply, the rising cost of getting by. But I believe in love. I believe in old folks. I believe in children. I believe. I believe in love. I believe in babies. I believe in mom and dad. And I believe in you.
I believe in you. የተሰኘውን የዳን ዊሊያምን ዜማ ነበር ያደመጥነው። የተከበራችሁ የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ Didn't you know how much I love you በተሰኘው በኬሊ ፒክለር የሀገረሰብ ዜማ ነው የመሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው።
Now here I am trying to make sense of it all. We were best friends, now we don't even talk. You broke my heart, you ripped my world apart.
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በዚምባብዌ ዛሬ በጋለ ስሜት የወጡ ብዙ ሺህ ሰልፈኞች ፕሬዝደንት ሮበርት ሙጋቤ ከስልጣን እንዲወርዱ ጠይቀዋል። ጦር ሰራዊቱ ከዚህ ቀደም መሰል የተቃውሞ ሰልፎችን ያስቆም እንደነበር ሲታወቅ፣ ዛሬ ግን ድጋፉን መስጠት ብቻ ሳይሆን ፖለቲከኞችና የቀድሞ የነጻነት ተዋጊዎች ሙጋቤ እንዲወርዱ በመጠየቅ ንግግር ወደሚያደርጉበት ዚምባብዌ አደባባይ ሰልፈኛውን ሲመራ ታይቷል። አደባባዩ እንደ አውሮፓውያን ዘመን አቆጣጠር በ1980 ዓ ም ሙጋቤ ከነጻነት ትግሉ በኋላ ከስደት ሲመለሱ ሕዝቡ ወጥቶ በደስታ አቀባበል ያደረገላቸው ስፍራ ነው። የሊባኖስ ጠቅላይ ሚኒስትር ሳዕድ አል ሐሪሪ ዛሬ ከፓሪስ ቤተ መንግሥት ከኤሊሴ ሲናገሩ በቀጣዮቹ ቀናት ወደ ቤይሩት ሊመለሱ እንደሚችሉና ሀገራቸው ውስጥ የተፈጠረውን ቀውስ በተመለከተም ከፕሬዚደንት ሚሼል አውን ጋር ተነጋግረው አቋማቸውን እንደሚያሳውቁ አስረድተዋል። ሐሪሪ ወደ ቤይሩት ተመልሰው በነጻነት በዓል ላይ እንደሚገኙና አቋማቸውንም በዚህ ወቅት ይፋ እንደሚያደርጉ አብራርተዋል። ሐሪሪ በፓሪሱ ቆይታቸው ከፈረንሳዊ ፕሬዚደንት ማክሮን ጋር ተገናኝተው ተወያይተዋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ እሁድ በተለመደው በ3 ሰዓት እስከምንገናኝ ያስተናግድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችሁ ብርሃን ኃይሉ ነች። ሰላም ደሩ።
This program has come to you from the Voice of America, Washington.